The Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ሌሎች አፍሪካ መሪዎች ጋር በመሆን በዚሁ ላይ ይሳተፋሉ። ይህም ያሳየው የኢትዮጵያ ቦታና ሚዛን ዓለም ውስጥ ከፍተኛ ደረጃ እያገኘ እንደሚሄድ ነው።
ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በኢጣሊያው የቡድን ሰባት ሀገራት ጉባኤ በእንግዳነት መጋበዛቸውን አስመልክቶ ልዩ መልእክተኛቸው አምባሳደር ብርሃነ ክርስቶስ ከተናገሩት የተቀነጨበ ነው።
የተቃዋሚው ፓርቲ የመድረክ ሊቀመንበር ዶክተር በየነ ጴጥሮስ አስተያየት ሰጥተውበታል።
ይሄ አሁን የመጣራት ዝም ብሎ ዛሬ በኢህአዴግ ዘመን የተገኘ የኢትዮጵያን ትልቅነት የኢትዮጵያን መታወቅ የኢትዮጵያን መከበር የሚያሳይ አይደለም። ኢትዮጵያ ከጥንት ከጠዋቱ ጀምራ ታዋቂ ገናና ሀገር እንደሆነች ይታወቃል።
ዝርዝሩ በምሽቱ አብይ ርዕስ በቅደም ተከተል ይቀርባል።
ጤና ይስጥልን፣ እንደምን አምሽታችኋል ክቡራትና ክቡራን አድማጮቻችን። የዛሬ ሐሙስ ግንቦት 17 ቀን 2009 ዓመተ ምህረት አስተናጋጆች አዳነች ፍስሐዬና
ሰለሞን ክፍሌ አብረናችሁ እናመሻለን። በቅድሚያ የዕለቱን ዜናዎች እናሰማለን። መልካም ምሽት።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የኔቶ ማለት የሰሜን አትላንቲክ ቃል ኪዳን ሀገሮች ድርጅት መሪዎች ለመከላከያው በቂ ገንዘብ አያዋጡም በማለት ዛሬ ከነቀፉ በኋላ በአሸባሪነት ላይ ማትኮር አለባቸው ብለዋል። የወደፊቱ ኔቶ በአሸባሪነትና በፍልሰት እንዲሁም ሩሲያ በምትደቅነው አደጋ በድርጅቱ ምስራቅና ደቡባዊ ድንበሮች ላይ ማትኮር ይኖርበታል። የኔቶ አባል አገሮች ተገቢውን የገንዘብ መዋጮ መስጠት ይኖርባቸዋል፣ የገንዘብ ግዴታቸውን መክፈል ይኖርባቸዋል የሚለውም በእነዚህ የጸጥታ ስጋቶች ምክንያት ነው ሲሉ ፕሬዝዳንቱ አሳስበዋል። ከ28 የኔቶ አባል አገሮች 23ቱ መክፈል ያለባቸውን ገንዘብ አይከፍሉም። ይህም ለዩናይትድ ስቴትስ ሕዝብ ፍትሃዊ አይደለም ሲሉ ተናግረዋል። አያይዘውም ትራምፕ በቅርቡ በማንቸስተር የተፈጸመው የቦምብ ጥቃት በአሸባሪነት የተደቀነብንን እኩይ ተግባር ጥልቀትን ያሳያል ሲሉም አስገንዝበዋል። የብሪታንያ ጠቅላይ ሚኒስትር ቴሬዛ ሜይ ዛሬ ከትራምፕ ጋር ተገናኝተው ሲነጋገሩ ስለ ማንቸስተር ጥቃት ምርመራ ዝርዝር ለዩናይትድ ስቴትስ ሚዲያ ሾልኮ መውጣቱ እንዳሳሰባቸው ለፕሬዝዳንቱ መናገራቸውን ቃል አቀባያቸው ጠቁመዋል። ከዩናይትድ ስቴትስ ጋር ያለን ጽኑ የመከላከልና የጸጥታ አጋርነት በመተማመንና በሚስጥር ይያዛል በሚል እምነት ላይ የተመሰረተ ነው በማለት ለጋዜጠኞች ተናግረው ነበር።
ማንቸስተር ውስጥ ባለፈው ሰኞ የሙዚቃ ትርኢት ላይ ከተፈጸመው የቦምብ ጥቃት ጋር በተያያዘ የታሰሩት ሰዎች ቁጥር 8 ደርሷል። አንዲት ትላንት የታሰረች ሴት ክስ ሳይመሰረትባት ተለቃለች። የማንቸስተር ፖሊስ ኃላፊ ኢያን ሆፕኪንስ ያለፉት ጥቂት ቀናት ለፖሊስ ኃይሉና ለሰራተኞቹ ፈታኝ ነበሩ፣ ይሁንና በምርመራው ተግባር መሻሻል መታየቱ ቀጥሏል ብለዋል። ሰዎቹ በጥቃቱ እጃቸው ያለበት ስለመሆኑ ፖሊሶች የተናገሩት ነገር ግን የለም።
የሰሜን ምስራቅ ናይጄሪያን ድርቅ ለመዋጋት የተያዙ ጥረቶችን ለማገዝ የተገኘው ገንዘብ በአደገኛ ደረጃ ዝቅተኛ በመሆኑ የአንዳንድ ማህበረሰቦች እርዳታ ተቋርጧል፣ የግብርና ስራችም ተጓግሏል ሲሉ የረድኤት ድርጅቶች አስጠንቅቀዋል። የመንግስቱ ጦር ሰራዊት አሁንም ከነውጠኛው እስላማዊ ቡድን ቦኮ ሐራም ጋር እየተፋለመ በመሆኑ ጠቅሶ ቺኮዋዳ ተከታዩ ዘገባ ከአቡጃ ልኳል። ሰለሞን ክፍሌ ያቀርበዋል።
የሰሜን ምስራቅ ናይጄሪያ ማህበረሰቦች የገጠማቸው ችግር ጥንድ ነው። ረሃብና በአሸባሪው የቦኮ ሐራም ቡድን የሚደርሱ ጥቃቶች። ያን አካባቢ የረድኤት ድርጅቶች የሚገልጹት በዓለም ከአራቱ የግጭት ቀጣናዎች ለረሃብ አደጋ የተጋለጠ አንዱ ነው ሲሉ ነው። በዚያ አካባቢ ዘንድሮ በቦርኖ አዳዋና ዮቤ ከተመጣጠነ ምግብ እጦት ሳቢያ ለከባድ ሥቃይ የሚዳረጉ ሕፃናት ቁጥር 450 ሺህ እንደሚደርስ ዩኒሴፍ አስጠንቅቋል። የኦክስፋም አሜሪካው የሰብአዊ ፖሊሶች አማካሪ ስካት ፖል በቅርቡ አካባቢውን ጎብኝተዋል።
I spoke with people who had to flee villages that were captured by Boko Haram and ISIS. ቦኮ ሐራም ከተቆጣጣራቸው አካባቢዎች ከሸሹ በኋላ አሁን የተመለሱ መንደርተኞችን አነጋግሬያለሁ። ከአንድ ኪሎ ሜትር በላይ ርቀው ሄደው ማሳዎቻቸውን ማረስ አልቻሉም። ዛሬ ሰዎች ወደ ቀድሞ ቤታቸው የሚመለሱበት የአካባቢያቸው ድህነት ተጠበቀ ለመሆኑ የሐሰት መረጃ እየተሰጣቸው ነው። በሐቅ ሲታይ ግን የሻዎቻቸው አካባቢና የገበያዎች ስፍራ ጸጥታ የተጠበቀ አይደለም። መንገዶችም እንዲሁ እኛም እንቀሳቀስባቸው አንዳንድ አካባቢዎችም ንጹህ የመጠጥ ውሃ አቅርቦት የላቸውም።
የናይጄሪያ ብሔራዊ የአስቸኳይ እርዳታ ማስተባበሪያ ኤጀንሲ እንደሚለው በግጭቱ የሀገር ውስጥ ተፈናቃዮች ነጻ ወደ ተደረጉ ግዛቶች በፈቃዳቸው መመለስ ይችላሉ። ብዙ ጊዜ ለተመላሾች ከማይዱግ እስከ መንደሮች የመንገድ ላይ ጥበቃ እርዳታ ይሰጣል ሲልም ያስረዳል። የረድኤት ድርጅቶች የሚሉት ግን መንደሮቹ በብዛት የሚመለሱትን ሰዎች ሁሉ ማስተናገድ አይችሉም ነው። የኖርዌይ የስደተኞች ካውንስል ከ2015 እንደ አውሮፓውያን ዘመን አቆጣጠር ጥቅምት እስካሁን ከ1 ሚሊዮን በላይ ሰዎች ወደ ቀድሞ መኖሪያቸው መመለሳቸውን ገልጸዋል። የናይጄሪያ ፕሬዚደንት መሐሙዱ ባህሪ ባለፈው ህዳር ወር መግለጫቸው ቦኮ ሐራም ተጨፍልቋል፣ ስጋቱ ተወግዷል ማለታቸው አይዘነጋም። ያም ሆኖ ግን የረድኤት ድርጅቶች በአስቸኳይ ተጨማሪ እርዳታ እንዲሰበሰብና ተፈናቃዮች ከመመለሳቸው በፊት መንግሥት የማኅበረሰቡ ደህንነት መጠበቁን እንዲያረጋግጥ ጥሪ አቅርበዋል።
ዩናይትድ ስቴትስ ከሁለት ወራት በፊት ሞሱል ኢራቅ በሚገኘው እስላማዊ መንግሥት ነኝ የሚለው ቡድን አማጽያን ላይ ባካሄደችው የአየር ድብደባ የአማጽያኑን መሳሪያዎች በማፈንዳቱ ቢያንስ 105 ሲቪሎች ተገድለዋል። የአየር ድብደባው እንደ አውሮፓ አቆጣጠር መጋቢት 17 ቀን ላይ የ500 ፓውንድ ቦምብ ያወረደው ሁለት የጽንፈኛው ድርጅት አነጣጥሮ ተኳሾችን ለመምታት ነበር። ይሁንና ጅሃዳውያኑ ህንጻው ላይ ፈንጂዎች ጠምደው ስለነበር በድብደባው እንደፈነዱ ታውቋል።
አድማጮች፣ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ ነው። ሞንታና በተባለው የዩናይትድ ስቴትስ ምዕራባዊ ክፍለ ግዛት ለምክር ቤት የሚወዳደሩ ሰው አንዱን ጋዜጠኛ አንገቱን አንቀው መሬት ላይ ጥለዋል የሚል ክስ ተመስርቶባቸዋል። ዘ ጋርዲየን የተባለ መሠረቱ ብሪታንያ የሆነ ጋዜጣ ዘጋቢ ቤን ጄኮብስን ሪፑብሊካዊው የምክር ቤት ተወዳዳሪ ግሬግ ጃፎርት አንገቴን አንቀው መሬት ላይ ፈጠፈጡኝ፣ የአይን መነጽሬም ተሰበረ ሲል ትላንት ማታ በትዊተር መልእክት አስተላልፏል። ተወዳዳሪው ይህን ያደረጉት ልዩ የምክር ቤት አባላት ምርጫ ከመደረጉ ጥቂት ሰዓታት በፊት ቦዝመን በተባለችው ከተማ ባለው ዋና ጽሕፈት ቤታቸው ነው ሲል ጋዜጠኛው ገልጿል። የዩናይትድ ስቴትስ የሕግ መምሪያ ምክር ቤት የሪፑብሊካውያን አፈ ጉባኤ ፖል ራያን ጃንፎርድ ለፈጸሙት ተግባር ይቅርታ መጠየቅ አለባቸው ብለዋል። የምክር ቤቱ ውህዳን ዲሞክራቶች መሪ ናንሲ ፔሎሲ ደግሞ ዶናልድ ትራምፕን ለመምሰል ነው የሞከሩት፣ የእሳቸው ተምሳሌት ዶናልድ ትራምፕ ናቸው ብለዋል። ጋዜጠኛው ጄኮብ ቀላል ጉዳት ደርሶበት ወደ ሐኪም ቤት ተወስዷል። የአካባቢው ፖሊስ ኃላፊ ሪፑብሊካዊውን ተወዳዳሪ ለመክሰስ የሚያስችል በቂ ማስረጃ ተገኝቷል ብለዋል። ተከሳሹ ጥፋተኛ ሆነው ከተገኙ የሚጠብቃቸው ከፍተኛ ቅጣት $500 መክፈልና የ6 ወራት እስራት ይሆናል ተብሏል።
የዩናይትድ ስቴትስ የባህር ኃይል የጦር መርከብ በደቡብ ቻይና ባህር በቻይና ቁጥጥር ስር ወዳለ አካባቢ አጠገብ አምርታለች። ይህም በግዛት ይገባኛልነት በሚያጨቃጭቀው የባህር አካባቢ የቻይናን የግዛት ይገባኛልን የመገዳደር ተልእኮ ተደርጎ ታይቷል። የዩናይትድ ስቴትስ ወታደራዊ ባለሥልጣኖች ዩኤስኤስ ድዊ የተባለችው የጦር መርከብ ስፕራትሊ በተባሉት ደሴቶች በ22 ኪሎ ሜትር ውስጥ ተንቀሳቅሳለች ብለዋል። የዩናይትድ ስቴትስ ወታደራዊ ቃል አቀባይ ሜጀር ጄምስ ዴቪስ አሜሪካ በአካባቢው መንቀሳቀሱን የቀጠለችው በዓለም አቀፍ ባህሮች ላይ ባለው የመንቀሳቀስ ነጻነት መሰረት ነው የሚል መግለጫ አውጥተዋል። በመጨረሻም የቀድሞው የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ዛሬ ጀርመን ሆነው ባደረጉት ንግግር በአንዳንድ የዓለም ክፍሎች የውጭ ሀገራት ሰዎችን የመጥላትና የብሔረተኛነት ስሜት እየጨመረ መሄዱን በመግለጽ አስጠንቅቀዋል። ራሳችንን ማግለል ለሚያስፈልጋቸው ሀገሮች ረድኤት መስጠት የሚገባበትን ምክንያት ለማየት አያስችለንም ብለዋል ኦባማ።
Because if there are disruptions in these countries, if there's conflict, if there's bad governance, if there's war, if there's poverty.
ምክንያቱም በእነዚህ ሀገሮች ግጭት፣ መጥፎ አስተዳደር፣ ጦርነትና ድህነት ካለ በምንኖርበት አዲስ ዓለም ውስጥ ራሳችንን ማግለል አንችልም። ከግንብ ጀርባ መደበቅ አንችልም።
የፕሮቴስታንት ሃይማኖት ተሐድሶ 500ኛ ዓመትን ለማክበር በእውቁ የበርሊን ብራንድንበርግ በር ላይ በተደረገው ስነ ስርዓት ከጀርመኗ ቻንስለር አንገላ መርከል ጎን ሆነው ነው ኦባማ ይህን ያሉት። አንገላ መርከልና አንዳንድ ሌሎች የዓለም መሪዎች ያላቸውን ውስን ጥሪት ለፍልሰተኞች እድል በመክፈትና ዜጎቻቸውን የማርካት ግዴታቸውን በመወጣት መካከል ሚዛን ለመጠበቅ እየታገሉ ናቸው ሲሉም አስረድተዋል። አድማጮች፣ የምሽቱ ዜናችን ሲል ያበቃ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማናችሁ። ወደ ኋላ ከሚቀርቡ ዝግጅቶች ደግሞ የአንዱን ለቅምሻ።
ዲናው መንግስቱን ያወቅኩት በሚያሳፍር ሁኔታ ኒውዮርክ ታይምስ ላይ ሲወጣ ወይም ደግሞ ኒውዮርከር መጽሔት ላይ በጻፈ ጊዜ ነው። እስከዛ ድረስ አላውቀውም ነው። የገዛ ወንድሞቻችንን የሀገራችንን ልጆች አሜሪካን ሀገር ሆነው የመጀመሪያዎቹ አርቲክል የሚጻፉበት ሰዓት እንዴት አድርገን ነው እዛ ህይወታቸው ውስጥ ልንረዳቸው የመጀመሪያውን ሽልማት ለምሰጣቸው ልንኖርላቸው የምንችለው?
የፀሐይ አሳታሚ ዋና ስራ አስኪያጅ አቶ ኤልያስ ወንድሙ ናቸው። ፍላወርስ ኦፍ ቱዴይ ሲድስ ኦፍ ቱሞሮ አዲስ ያሳተሙት መጽሐፍ ርዕስ ነው። ጎልቶ የሚጠቀስ ሥራ ያከናወኑ ከአርባ በላይ ኢትዮጵያውያን እንዲሁም የኢትዮጵያ ተወላጅነት ያላቸው አሜሪካውያንና ካናዳውያንን ታሪክ ይተርካል። በዚህና በሌሎች የህትመት ሥራዎቻቸው ዙሪያ በተጀመረ ቃለ ምልልስ በሁለተኛው አጋማሽ ስርጭት ይመለሳሉ። አሁን የዕለቱ አብይ ርዕስ
ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በኢጣሊያ በሚካሄደው የቡድን ሰባት ሀገራት ጉባኤ በእንግዳነት መጋበዛቸው የኢትዮጵያ ቦታና ሚዛን ከፍተኛ ቦታ እያገኘ መሄዱን እንደሚያሳይ ልዩ መልእክተኛቸው አስታወቁ። በሚኒስትር ማዕረግ የጠቅላይ ሚኒስትር ልዩ መልእክተኛ አምባሳደር ብርሃነ ገብረ ክርስቶስ ለኢትዮጵያ ብሮድካስቲንግ ኮርፖሬሽን እንዳስረዱት ግብዣው ሀገሪቱ እየተለወጠች መሆኗን ከሚያሳዩ መገለጫዎች አንዱ ነው። የመድረክ ሊቀመንበር የዶክተር በየነ ጴጥሮስ ማስተያየት ይዘናል። እስክንድር ፍሬው ያደረሰን ዘገባ እናቀርባለን።
ኢትዮጵያዊው ዶክተር ቴዎድሮስ አድሃኖም ለዓለም የጤና ድርጅት ዳይሬክተርነት መመረጣቸውን አስመልክተው የተናገሩት በሚኒስትር ማዕረግ የጠቅላይ ሚኒስትሩ ልዩ መልእክተኛ አምባሳደር ብርሃነ ገብረ ክርስቶስ አገሪቱ እየተለወጠች መምጣቷን አብራርተዋል። ይህንን ያረጋግጣሉ ያሏቸውን ማሳያዎችም ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር ባደረጉት ቆይታ አብራርተዋል። እርሳቸው እንዳሉት ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ነገ በሚጀመረው የሰባቱ በኢንዱስትሪ የበለጸጉ ሀገራት የመሪዎች ስብሰባ ላይ በእንግድነት ከተጋበዙ ጥቂት አፍሪካውያን መሪዎች አንዱ መሆናቸው ከማሳያዎቹ መካከል ይጠቀሳል።
ከአራት ሌሎች የአፍሪካ መሪዎች ጋር በመሆን በዚሁ ላይ ይሳተፋሉ። ይህ የሚያሳየው የኢትዮጵያ ቦታና ሚዛን ዓለም ውስጥ ከፍተኛ ደረጃ እያገኘ እንደሚሄድ ነው። ለዚህ ማጠቃለያ ምንድን ነው? ወሳኙ ነገር የውስጣችን ሁኔታ ስለሆነ ሰላማችንን፣ ልማታችንን፣ እድገታችንን በአንድነት ተሳስረን አገራችንን አሁን በጀመረችው የእድገት ፍጥነት የተሻለች አገር አድርገን አገራችን ዓለም ውስጥ ተቀባይነቷ በይበልጥ ያደገ እንዲሆን እነዚህ ትልልቅ አገሮች ተብሎ የሚጠሩበት መድረክም በመጠራት ብቻ ሳይሆን ስለደረሰችበት የምትሳተፍ ሀገር ለማድረግ እንደምንችል ነው የሚያሳየን።
ኢትዮጵያ የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት አባል የሆነችው የሁሉንም ሀገራት ድጋፍ በማግኘት መሆኑንም አስታውሰዋል። ዶክተር ቴዎድሮስ የተመረጡትም በሰፊ የድምፅ ልዩነት መሆኑን ጠቅሰዋል። ነገ በሚጀመረውና የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕን ጨምሮ የቡድን ሰባት አባል አገራት መሪዎች በሚሳተፉበት ስብሰባ ከጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በተጨማሪ የኬንያ፣ የናይጄሪያና የቱኒዚያ መሪዎች በእንግድነት ተጋብዘዋል። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝም በዚሁ ስብሰባ ላይ ለመሳተፍ በዛሬው ዕለት ወደ ጣሊያን ማምራታቸው ተገልጿል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር ፍሬውን ለዘገባው እናመሰግናለን። ቀደም ሲል እንደገለጽነው የጠቅላይ ሚኒስትር ኃይለ ማርያም ደሳለኝን በኢጣሊያ የቡድን ሰባት አገራት ስብሰባ ላይ መገኘት አስመልክቶ ከመድረክ ሊቀመንበር ዶክተር በየነ ጴጥሮስ አስተያየት አግኝተናል። ያነጋገራቸው ሰሎሞን አባተ ነው።
ፕሮፌሰር በየነ ጴጥሮስ የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ሊቀመንበር፣ ጤና ይስጥልኝ፣ እንደምን አመሹ?
ጤና ይስጥልኝ፣ ደህና ሰነበታችሁ?
እግዚአብሔር ይመስገን። አሁን የደወልኩልዎት የጠቅላይ ሚኒስትር ኃይለማርያም ደሳለኝን በሰባቱ በኢንዱስትሪ የበለጸጉ ሀገሮች መሪዎች ስብሰባ ላይ ለመገኘት ወደ ጣሊያን መጓዛቸውን አስመልክቶ የጠቅላይ ሚኒስትሩ ልዩ ልዑክ የሆኑት ሚኒስትር ብርሃነ ገብረ ክርስቶስ መግለጫ ሰጥተው ነበረ። በዚህ ዜና ላይ የተደመጠው አጠር ያለች መልእክትን ብትሆን የወቅቱን ግምገማ የያዘ ተልእኮና ራዕይ ጭምር የታመቁባት መልእክት ነች የተሰማችው። የውስጣችን ሁኔታ፣ ሰላማችን፣ እድገታችን በአንድነት ተሰባስበን የሚሉ ሐሳቦች እዚህ ላይ ተንጸባርቀዋል። ፕሮፌሰር በየነ ጴጥሮስ፣ እርስዎ የሚመሩት ድርጅት ነው፣ በመድረክ ስር የተሰባሰቡ ፓርቲዎች ናቸው፣ አጋሮቻችሁ የሆኑ ሁሉ ናቸው። በሀገሪቱ ውስጥ ባሉት እንቅስቃሴዎች ውስጥ ተሳታፊ የሆኑ ከእናንተ አንጻርም የቆሙ ከጎናችሁም የቆሙ ማለት ናችሁ። እናንተ ናችሁ እዚህ ጋር እየተነሳችሁ ያላችሁት እንደሚመስለኝ። እንዴት ነው የሚገመግሙት ፕሮፌሰር በየነ ይህንን የሚኒስትር ብርሃነ ገብረ ክርስቶስን አባባል?
እሺ፣ ለተሰጠኝ እድል አመሰግናለሁ። አቶ ብርሃኔን ገለጻ አዳምጨዋለሁ። የሆነውን ክስተት ከሚገባ በላይ ሲያስጭሁት ነው የሰማ ነው። እንደውም ምንም ይሉኝታ በሌለው ታዛቢ ምን ይነራል የሚል እንደ ሀሳብ ኢህአዴግ መቼም ገብቶት አያውቅም። አሁንም ያንኑ ጭኑ ትንሽ ዋንጫ ይዘው ትልቅ ፕሮፓጋንዳ ሊሰሩ ነው የፈለጉት። መጀመሪያ መነሳት ያለበት ኢትዮጵያ ብቻ አይደለችም በዚህ የተጠራችው።
አዎ፣ ሌሎች ኢትዮጵያ፣ ኬንያ፣ ናይጄሪያና ቱኒዚያ መሆናቸው ተገልጿል በዘገባው ላይ።
እሱን እኮ ነው ይሄ አሁን መጠራት ዝም ብሎ ዛሬ በኢህአዴግ ዘመን የተገኘ የኢትዮጵያን ትልቅነት፣ የኢትዮጵያን መታወቅ፣ የኢትዮጵያን መከበር የሚያሳይ አይደለም። ኢትዮጵያ ከጥንት ከጠዋቱ ጀምራ ታዋቂ ገናና አገር እንደሆነች ይታወቃል። ከሊግ ኦፍ ኔሽንስ ጀምሮ ኢትዮጵያ በዓለም መድረኮች ስትገኝም ሚናዋን ስትጫወትም የኖረች አገር ናት። እንግዲህ አቶ ብርሃን ሌሎች አፍሪካ ሀገሮችም አብረው እንደዚሁ እንዲጠሩ መደረጉንም ሳይጠቅሱ ኢትዮጵያ አፍሪካን ወክላ እስከ ማለት ሁሉ ደፍረው ሄደዋል። ስለዚህ እና አሁን ኢህአዴግ ይችን ሀገር በሁለንተናው መልኩ አቅቷታል ለዚህ የምሉት ነገር ምንም ውሃ መቋጠር አይደለም።
እንደውም ሀገሪቱ እየተለወጠች መምጣቷን ያሳያል ይሄ ሁኔታ። የኢትዮጵያ ቦታና ሚዛን በዓለም ውስጥ ከፍተኛ ደረጃ እያገኘ እንደሚሄድ ነው የሚያሳየው ነው ያሉት።
ይሄ የተጋነነ ነው እኮ ነው የምንለው። ምኑ ነው አሁን እዚህ በአዲስ አበባ የሚሰሩ ህንጻዎች እንደ መለኪያና ሚዛን ተደርጎ ተወስቶ እንደሆነ እውነታው ይሄ ሀገር በሙሰኝነት የተጨማለቀ በአድሎ እና ህዝብን በእጅጉ ያሳዘነ ከዚህም ተነስቶ ትልቅ አመፅ የተነሳበት መንግስት ስለ ሰላማችን ዴሞክራሲያችን እያለ ማውራት የሞራል ብቃት የለውም። ስለዚህ ኢትዮጵያን ታላቅ አድርገናታል የሚሉት ነገር ቀልድ ነው። ኢትዮጵያ ቀድሞም የምትታወቅ ናት። ኢትዮጵያን እንደውም በአሁኑ ጊዜ እየጎዳት ያለው ከኢህአዴግ አስተዳደር አንጻር ያላት ጉልህ የሆነ ሚናዋ ነው በአፍሪካ ውስጥ። ይኸው እነዚህ G7 የተባሉትም ትልልቆቹ ሀገሮችም ሊወዳጇት ይፈልጋሉ። ይህንን የሚያደርጉት ደግሞ ጥቅማቸውን ለማስጠበቅ ነው። ያው ኢትዮጵያ ውስጥ እንግዲህ የኢህአዴግ አስተዳደር ለእነዚህ ታላላቅ መንግስታት ሳይጠሩ ወዴት ሳይልኩ ወዴት የሚል መንግስት ነው። ምንም በኢትዮጵያ ህዝብና በሀገሪቷ ጥቅም ምክንያት ከማንም ጋር ተጣልቶ የማያውቅ የሚጣላ መንግስት አይደለም። ነገር ግን እዚህ ላይ መግለጽ የሚፈልገው ከጠሯቸው G7 ከሚባሉት እኮ ታላላቅ ሀገሮች ፖለቲካ ልኡካንም መሪዎችም ጋር እኛም እንገናኛለን፣ እናገኛቸዋለን በተለያዩ ሁኔታዎች። ለዚህ መንግስት ያላቸውን ትዝብት ይገልጹልናል። በተለይ በፖለቲካዊ ህይወት ማለት ነው። የሀገሪቷን ህዝብ መብት ከልክለው ነስተው እንደሚገዙ፣ ሰብአዊ መብትን ረግጠው እንደሚገዙ፣ ዴሞክራሲን ደፍጠው እንደሚገዙ ይሄንን እኮ በደንብ ይረዱታል። ስለዚህ አሁን ያለው እኮ ትልቁ ችግር በዚህ በአፍሪካ ቀንድ እንግዲህ በጉልበትም ረግጦ በመግዛትም ይሁን አንጻራዊ መረጋጋት አንጥቻለሁ የሚል እኮ ሀገር የሚገዛው ኢህአዴግ ነው። ስለዚህ ማንን ሌላ ይጥሩ? ሶማሌን ይጥሩ፣ ደቡብ ሱዳንን ይጥሩ፣ ሱዳንን ይጥሩ፣ ኤርትራን ይጥሩ፣ ችግር እኮ ነው ያለው። እንግዲህ ይሄ ኢህአዴግ መንግስት ስለሆነ ተቸግረው ያደረጉት ነገር እንጂ እኛ ካለን መረጃ G7 የምትሏቸውን እናገኛቸዋለን። ያላቸው ትዝብት ለዚህ ለኢህአዴግ መንግስት ጨርሶ ለማይሰማ፣ ምክር ለማይቀበል፣ እርዳታውን ብቻ የሚፈልግ የዚህ አይነት አስቸጋሪ የሆነ ስርዓት በዓለም ውስጥ ብዙ ጊዜ እንደማያጋጥማቸው ነው የሚነግሩን። ስለዚህ እነዚህ አሁን ተጠርቶ ህን ምሉ ሰዎች እንደው ክብር አግኝተውና ሙሉ እምነት በነሱ ላይ ኑሯቸው የተጠሩ አርገው ፕሮፓጋንዳ የሚነዙበት አግባብ ለምናቀው ለትዝብት ነው ዳረጋቸው እንጂ ትዝብት የሚፈሩ ሰዎች ባለመሆናቸው ይህንን የፕሮፓጋንዳ ጉዳይ አርገው ያስቸውታል። እና በእውነቱ በዚህ ሀገር ላይ የፖለቲካ መተማመንን ማስረጽ በሀገሪቷ የፖለቲካ ህይወት ላይ ብሔራዊ መግባባት ማድረስ ያልቻለ ለዚህም ዝግጁ ሆኖ ያልተገኘ አካል ይህንን ያህል ክብር አግኝቻለሁ ላሳካሁትና ላደላደልኩት ላመቻቸሁት ምክንያት ሆኖ ተጠርቻለሁ ብሎ ብናገር ከእውነታው የራቀ እንደመሆኑ እና የኢትዮጵያ ተጠራች ብሎ እንደ ትልቅ ነገር አድርጎ እንደ ዘመቻ በዚህ ላይ ፕሮፓጋንዳ መስራት በእውነቱ የሚያስተዛዝብ ነው ከማለት እንግዲህ ብዙም ጨምሮ አይኖረኝም።
ፕሮፌሰር በየነ ጴጥሮስ የመድረክ ሊቀመንበር፣ ለማብራሪያው በጣም አድርጌ አመሰግናለሁ።
እሺ፣ ለሰጠኝ እድል አመሰግናለሁ።
ዜናዎቹ ወደሚተነተኑበት የመጽሔት ክፍለ ጊዜ ተሸጋግረናል። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት ቀድሞ የሰማያዊ ፓርቲ ህዝብ ግንኙነት ኃላፊ በነበረው በዮናታን ተስፋዬ ላይ የስድስት ዓመታት ከስድስት ወር የእስር ቅጣት ጣለበት። ቅጣቱ ከተያዘበት ጊዜ ጀምሮ እንዲቆጠርም ትዕዛዝ ሰጥቷል። ዝርዝሩን መለስካቸው አማሃ ይዞታል።
የፌዴራል አቃቤ ሕግ ሽብርተኝነትን በማበረታታት ክስ የመሰረተበት ቀድሞ የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ የነበረው ዮናታን ተስፋዬ ባለፈው ሳምንት ጥፋተኛ ከተባለ በኋላ ዛሬ የስድስት ዓመት ከስድስት ወር እስራት ቅጣት ተጣለበት። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት የቅጣት ውሳኔውን ባሰማበት ወቅት እንዳተተው ሁለቱም ወገኖች ማለትም አቃቢ ሕግና የተከሳሽ ጠበቃ የቅጣት ሐሳባቸውን ቀደም ብለው በጽሑፍ አስገብተዋል ብለዋል። የተመሰረተበት ክስ በጸረ ሽብር አዋጁ በአንቀጽ 6 ድንጋጌ ስር በመሆኑም ቅጣቱ ከ10 እስከ 20 ዓመት እንደሚደርስ አስታውሷል። ወንጀሉ ታስቦ የተፈጸመ ነው ያለው ይህ ፍርድ ቤት ተፈጸመ በተባለው ወንጀል የደረሰ ጉዳት ስለመኖሩ ግን የአቃቢ ሕግ ክስ አያስረዳም ብሏል። ስለሆነም መነሻ ቅጣቱ 10 ዓመት ሆኖ እንዲወሰን በሙሉ ድምፅ የፍርድ ቤቱ ዳኞች መስማማታቸው ተነግሯል። ሁለቱ ወገኖች ባቀረቡት የቅጣት ውሳኔ ሐሳብ አቃቢ ሕግ የቅጣት ማክበጃ እንዳላቀረበ ተመልክቷል። በተከሳሽ ጠበቃ በኩል ደግሞ ተከሳሽ ከዚህ ቀደም ምንም አይነት የወንጀል ሬከርድ የሌለበት መሆኑን፣ ለቤተሰቡ ረዳት መሆኑንና የህብረተሰብ አገልግሎት ይሰጥ እንደነበረ በማስረዳታቸው ቅጣቱ ቀሎ እንዲጣልበት ተደርጓል ተብሏል። በመሆኑም ፍርድ ቤቱ ዮናታን ተስፋዬ በቁጥጥር ስር ከዋለበት ጊዜ ጀምሮ በሚታሰብ በስድስት ዓመት ከስድስት ወር ጽኑ እስራት እንዲቀጣ ወስኖበታል። ጠበቃው አቶ ሽብሩ በለጠ በውሳኔው ቅር መሰኘታቸውንና ይግባኝ እንደሚሉም ለቪኦኤ መግለጻቸው አይዘነጋም። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አድማጮች፣ አሁን ደግሞ አምነስቲ ኢንተርናሽናል ለእስራቱ ፍርድ የሰጠው ምላሽ አለ። ጽዮን ግርማ ታቀርበዋለች።
ለአንድ ዓመት ከስድስት ወር በእስር ላይ በሚገኘው የሰማያዊ ፓርቲ የቀድሞ የህዝብ ግንኙነት ኃላፊ አቶ ዮናታን ተስፋዬ ላይ የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት በዛሬው ዕለት ያሳለፈው የስድስት ዓመት ከስድስት ወር የእስር ፍርድ ሐሳብን በነጻነት የመግለጽ መብትን በእጅጉ የሚጻረርና በኢትዮጵያ ሐሳባቸውን የሚገልጹ ሰዎች ላይ የሚወሰደው የአፈና እርምጃ ከሚገባው በላይ መጠናከሩን የሚያሳይ እንደሆነ ሰማያዊ ፓርቲና ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል ይናገራሉ። የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋ የፍርድ ውሳኔው ሲሰጥ እዛው እንደነበሩ ገልጸው ፍርድ ቤቱ የፍርድ ውሳኔውን ከማሳለፉ በፊት ተፈጸመ በተባለው ወንጀል የደረሰ ጉዳት ስለመኖሩ አቃቤ ሕግ እንዳላስረዳ ሲዘረዝር ነጻ የሚል የፍርድ ውሳኔ ተጠብቀው እንደነበር ይናገራሉ።
ሲፈረድ ሰምቻለሁና በአጠቃላይ በጣም የሚያሳዝንና የሚያሳፍር ነው። ዮናታን በፌስቡክ ላይ በጻፋቸው ጽሑፎች ብቻ ነው ይሄ ሁሉ 6 አመት ከ6 ወር የተፈረደበት እንደ ወንጀልም ተቆጥሮ የሽብርተኝነትን ማበረታታት ተብሎ በፌስቡክ ላይ በጻፋቸው እሱም ሐሳብን በነጻነት የመግለጽ መብት ነው ብሎ በገለጻቸው በተለያዩ ሰዎችን ባስመሰከረበት ወንጀል ነው እንግዲህ 6 አመት ከ6 ወር የተፈረደበት። በጣም የሚያሳዝን ነው፣ በጣም የሚያሳፍር ነው። በፍትህ ወይም በዳኝነት ስም ሰላማዊ ትግሉ ማቀጨጭ ነው የተያዘው። ይሄ እንግዲህ በሀገራችን የምንፈራው የህግ አመጽ የሚያመጣ ነው ማለት ነው። እዚህ ሰላማዊ ታጋዮችን በህግ ስም እንደዚህ በማድረግ ትግሉን ማቆም አይቻልም። የህዝብን ጥያቄ ማቆም አይቻልም። የህዝብ ጥያቄ ይቀጥላል፣ ትግሉ ይቀጥላል። ዮናታን ላይ የደረሰው ነገር ግን በጣም የሚያሳዝንና የሚያሳፍር በፍጥራቱ ላይ ፍጹም ተስፋ እንድንቆርጥ የሚያደርግ ነው። እኛ ዛሬ በነጻ ይሰናበታል ብለን ነው ነበር የምንጠብቅ የነበረው።
የአምነስቲ ኢንተርናሽናል የአፍሪካ ቀንድ የመረጃ አጠናቃሪና ተመራማሪ አቶ ፍስሐ ተክሌ በበኩላቸው አቶ ዮናታን ተስፋዬ ላይ የተላለፈው የጥፋተኝነት ውሳኔ ሐሳብን የመግለጽና በፌስቡክ ጽሑፎችን የማውጣት መብትን የሚጻረር አሳፋሪ ውሳኔ እንደሆነ ቀደም ሲል ድርጅታቸው በመግለጫ አስታውቆ እንደነበር አስታውሰው መጀመሪያውኑ ወንጀለኛ መባል የማይገባው ሰው ላይ ቅጣት ማስተላለፍ ተገቢ አይደለም ብለዋል።
ከሳምንታዊ ጥፋተኛ ሲባል አንድ ሰው ጥፋተኛ ከተባለ እንግዲህ ወደ ቅጣት እንደሚሄድ የታወቀ ነው። ጥፋተኛ የተባለበት አንቀጽ ከ10 ዓመት ከ20 ዓመት የሚያስቀጣ ቢሆንም ያው ፍርድ ቤቱ ያለውን ዲስክሬሽን ወስዶ ከታችኛው የቅጣት መጠን በታች ቀጥቶታል። መጀመሪያ ራሱ የቅጣቱ መጠን ምንም ይሁን ምን ሰው በተለይ በዚህ በሶሻል ሚዲያ ላይ ኒውትራል በሆነ በዚህ መረጃ መድረስ የለበት መጀመሪያውንም ጥፋተኛ መባል አልነበረበት፣ እንደ ወንጀለኛ መቆጠር ባልነበረበት ጉዳይ ላይ በአጠቃላይ መቀጣቱም ተገቢ አልነበረም ነው። ስለዚህ የቅጣቱ መጠን መጨመሩ መቀነሱ ሳይሆን በዋነኝነት የነገር የሰራው በደል ወንጀል ነው ወይ ስለወስደስ ነው። በሌሎች ሀገሮች ምንድን ቢሆን ወይም በዓለም አቀፍ የሰብአዊ መብት ህጎች ህግጋትና ስታንዳርዶች መሰረት ስናየው አንድ ሰው ለዚህ አይነት ፖስት የመለጠፉ ብቻ ወንጀለኛ ነው መባሉ ሀሳብ ነጻነትን እንዴት ያፋለው ነው ምንለው። ከዚህ ጋር በተያያዘ ላነሳው ፈልገው በ2017 ከጃንዋሪ ጀምሮ ራሱ እዚሁ ሀሳብን ከመግለጽ ጋር በተገናኘ የታሰሩ ሰዎች ቁጥር ዳርተማ አሉ ይመሱፋል ና እነሱን ስንጀምር እንግዲህ በሶስት ሰዎች ፊታቸውን ስንጀምር ሶስት ሰዎች ታስረዋል። እንዲሁ ሀሳባቸውን ለመግለጻቸው ና ትሬንዱ አቅጣጫውን ነው ማየት ያለብና በአጠቃላይ ኢትዮጵያ ውስጥ ያለ የሀሳብ ለመግለጽ በነጻነት የመግለጽ መብት አደጋ ላይ እንዳለ የምናያየው።
ሀሳብን የመግለጽ ነጻነት አደጋ ላይ ከመውደቁ በተጨማሪ የፍትህ ስርዓቱ ተገማች አለመሆኑና አንድ ሰው ምን ቢያደርግ ምን አይነት ነገር ሊገጥመው እንደሚችል ቀድሞ አለማወቁ ወይም አለመገመቱ ራሱ ሌላው ዜጎችን በስጋትና በፍርሃት እንዲኖሩ የሚያደርግ ነው ይላሉ አቶ ፍስሐ።
አሁን ባለው ሁኔታ ምንድን ነው የሚያስከትለው ብሎ የሚለውንም ራሱ ፕሬዲክት ማለት ወይም ደግሞ መተንበይ አይቻልም። ማንኛውም ከመንግስት በተቋም አቋም ጋር ይጠራ ብሎ ያስብ የሚችለው ነገር በሙሉ ሊያሳስር ሊያስረችል ይችላል። እና አንደኛው የህግ አላማ ራሱ አፈጻጸም መተንበይ መቻል አለበት። በተወሰነ ደረጃ እንዲህ ባረግ እንደዚያ ነገር ሊደርስብኝ ይችላል የሚለውን ነገር ማወቅ አለብን። እና አሁን ባለው አካሄድ ግን ማንኛውም ነገር በሶሻል ሚዲያ ላይ ፎቶ ተመለከት እና ሰላም ከመባባል ውጭ ያሉ ነገሮች በሙሉ ወደ እዛ ሊተረጎሙ ይችላሉ ብሎ ተማረ።
ሀሳባቸውን በፌስቡክ ብቻ የሚገልጹ ሰላማዊ ሰዎችን ማሰር በሀገሪቱ መጻኢ ዕድል ላይ የመጥፎ ሁኔታ አመላካች ነው ይላሉ።
ሰዎች ሀሳባቸውን ለመንግስትን ክሪቲሳይዝ የሚያደርጉት ወይም ደግሞ የተለየ ሀሳብ የሚያራምዱት ሲያራምዱ ምንድን ነው የሚያሳየው? እነሰዎች ሰላማዊ መሆናቸው ነው የሚያሳየው። ሰላማዊ ከሆኑም ሌላ ቦታ ነበር የሚሄዱ እንጂ በሶሻል ሚዲያ እና በሚዲያ ሰላም ሀሳባቸው ተገልጾት ወደ ጫካ ነበር የሚገቡ። ሰዎች ወደ ጫካ ሲገቡ አማራጭ የሚሰጥ መድረክ ነው ሀሳብን በነጻ መግለጽ። ልዩነት ሲኖር ልዩነትን ኔጎሽት ለማድረግ ይሄ ሪዞልቭ ለማድረግ ለመነጋገር ያላቸውን ቀና አመለካከት ነው የሚያሳየው። መንግስትን ወይም ደግሞ ህገመንግስታዊውን በኃይል ለመገልበጥ ያላቸው ሙከራ አይደለም። ይህኛውን ከተገደበ ግን ሌላ አማራጭ እንዲወስዱ የመገፋፋት ነገር አለ እና በብዙ ሀገራትም እንደታየው ሀሳብን የመግለጽ መብት በተገደበባቸው ሁኔታዎች እና አጋጣሚዎች ላይ መጨረሻ ወደ ሌላ አቅጣጫ ነው የሚወሰደው እና ሰዎች አማራጭ ባጡ ቁጥር የሰለጠነ የሀሳብ ቅይር በሀሳብ መግባባት ስራ ዘለለበት ማለት ተራሻው ወደ ሲያስና ወደ ወደ ይሄ ከዚህም አንጻር መታየት አለበት። ለዚህ ከመሆን አንጻር ብቻ ሳይሆን ሰላምን ከማስፋት ጋር ሰላማዊ ዲሞክራሲያዊ ስርዓትን ቀጣይነት ከማረጋገጥ አንጻር ራሱ ከባለው ነው ማለት ነው።
የኢትዮጵያ መንግስት ይህንን የመብት ጥሰት አሁኑኑ ሊያቆመው ይገባል ሲሉም ያሳስባሉ።
አሁን ደግሞ የተደረጉት የመብት ጥሰቶች ወደኋላ መመለስ ነው ያለባቸው እንጂ ምክንያቱም ብዙ ጥሰቶች ተፈጽመዋል እነሱን እንዴት ማረም ይቻላል ነው ያረጋ ያለበት እንጂ የመቆም ብቻ አይደለም። እና ከዛ በላይ ደግሞ የደረሱት የመብት ጥሰቶች ወደኋላ መታት መቻል አለባቸው።
ዓለም አቀፍ የጋዜጠኞች መብት ተሟጋቹ ድርጅት CPJA ኢትዮጵያ ሐሳብን የመግለጽ መብትን በማፈን ከግብጽና ከኤርትራ ቀጥላ በአፍሪካ ሶስተኛ አፋኝ አገር ናት ብሏታል በ2017 ሪፖርቱ።
መጽሔት ነው ያደመጣችሁ ያላችሁት። ወደ ቀጣዩ ዘገባ እናልፋለን። አፍሪካ ዛሬ እድሜያቸው በአብዛኛው ከ35 ዓመት በታች የሆኑ ወጣቶች የሚበዙባት አህጉር ነች። ይሄ ጥቅምም ጉዳትም አለው ይላሉ ጠበብት። የዘንድሮ የአፍሪካ ቀን ሲታሰብ ወጣቱን በመዋለ ንዋይ ማሳተፍና ማስታጠቅ ቀዳሚ ዓላማ ሊሆን ግድ ይላል። አዲሱ አበበ የሚያቀርበው የቪዮዋ ማርያማ ዲያሎ ዘገባ ተጨማሪ ዝርዝሩን ያቀርባል።
የዛሬው ግንቦት 25 እንደ አውሮፓ አቆጣጠር የአፍሪካ ቀን ተብሎ በመላው ዓለም በተለይም አፍሪካ ውስጥ ሲታሰብ ግማሽ ምዕተ ዓመት ሆኖታል። በዚህ ቀን የአህጉሪቱ ማንነትና አንድነት አብሮ ይታሰባል። እያንዳንዱ ዜጋም ቀኑ ምን ትርጉም እንደሚሰጠው ለማሰብ እድል ያገኛል። ከሃዋርድ ዩኒቨርሲቲ መሐመድ ሳሊዮ ካማራ
Celebrating Africa Day to me is recognizing not only what Africa
ለኔ የአፍሪካን ቀን ማክበር ማለት አፍሪካ ወደህም ሆነ ሳትወድ በባሪያ ንግድም ሆነ በጦርነት ወይም በቅኝ ተገዥነት ለተቀረው ዓለም ያበረከተችውን አስተዋጽኦ የማስብበት ብቻ ሳይሆን በንግድና በባህል እንዲሁም በስልጣኔ ለውጦች ረገድ የተገኙትን ጭምር ነው።
መሐመድ ሳሊዮ ካማራ በሃዋርድ ዩኒቨርሲቲ የአፍሪካ ጥናቶች ክፍል ሊቀመንበር ናቸው።
You have so many young people, talented young people, educated young people connected with the rest of the world.
አፍሪካ እጅግ ብዙ አዋቂዎችና ተሰጥኦ ያላቸው ወጣት ልጆች አሏት። ስለተቀረው ዓለም ጥሩ ግንዛቤ ያላቸው ምሁራንም አሏት። ብዙዎቹ ግን ስራም ሆነ በቂ የገቢ ምንጭ የላቸውም። በአንድ በኩል ችሎታው አለ፣ በሌላ በኩል ደግሞ ፈተና ድብልቅ ስሜት ማለትም ይሁን ይመስለኛል።
ሬመንድ ማሮ የምስራቅ አፍሪካ ማህበረሰብ የወጣቶች አምባሳደር ነው። ምስራቅ አፍሪካ ውስጥ በሚገኙ የተለያዩ ድርጅቶች ውስጥ ሰርቷል። ከሎንዶን በስካይፕ ይህን ብሏል።
There is a gap between the stakeholders, business stakeholders and the
በትምህርቱ ዘርፍና በንግዱ ባለቤቶች መካከል ክፍተት አለ። ወጣት ተመራቂዎች ከስራው ጋር መገናኘታቸውን ወይም ብቁ መሆናቸውን በቅርበት የሚከታተሉበት ሁኔታ የለም።
ማሮ በአሁን ወቅት በአፍሪካ ሰላምና ግጭቶች ጥናት ዙሪያ ለማስተርስ ዲግሪው እየሰራ ነው። የዘንድሮን የአፍሪካ ቀን ዓላማና የተባበሩት መንግስታት ድርጅትን አፍሪካ አጀንዳ 2063 ይደግፋል።
It's an agenda that talks on reforming the African continent, but how do we reform it? We reform
የአፍሪካ አህጉር ለማሻሻል የተባበሩት መንግስታት ድርጅት ያወጣው አጀንዳ ነው። ፖሊሲዎችን በመለወጥ ነው ለናሻሽላት የምንችለው። የማይጠቅሙን ፖሊሲዎች ጊዜ ያለፈባቸው ከሆኑ እናሰግዳቸዋለን።
ችግሮቻችንን የምናሰግድባቸው ዘዴዎች አህጉራዊ ሆነዋል፣ ማለትም እንደ ኢኮዋስ አይነት ክልላዊ ውህደት ፈጥረዋል። እንደገና የሃዋርድ ዩኒቨርሲቲው ፕሮፌሰር መሐመድ ካማራ
Why don't we integrate these countries in a way that Senegalese young people can find
ለምንድን ነው የሴኔጋሉ ስራ ፈላጊ ጊኒ ወይም በተቃራኒው የጊኒው ወደ ሴኔጋል ሄዶ የማይቀጠረው? ለምን ያን አይነት ውደት አይኖርም? ወይም ደግሞ ፓስፖርታችን ህጋዊ ከሆነ ድረስ ለምንድን ነው በ15ቱም አገሮች መዘዋወር የማንችለው?
ካማራ እንደ ቦትስዋና፣ ታንዛኒያ፣ ሞሪሼስ፣ ሴኔጋል፣ ሳውቶሜና ፕሪንሲፔ እንዲሁም ኬፕ ቨርዴን በምሳሌነት ያነሳሉ።
አሁን ከመጨረሻው የመጽሔት ትንታኔ ላይ ደርሰናል። የሰሜን አትላንቲክ ሀገሮች ቃል ኪዳን ድርጅት አባል ሀገሮች መሪዎች በጥብቅ የጸጥታ ጥበቃ በልጅም ብራሰልስ ገብተዋል። የኔቶ መሪዎች ጉባኤው አብላጫ ትኩረት ማንቸስተር ከተማ የደረሰው የሽብርተኛ ጥቃት እንደሚሆን ተጠቁሟል። አብዛኞቹ መሪዎች በምረጡኝ ዘመቻቸው ወቅት ኔቶን ሽብርተኝነት በትክክል ያልታገለ ጊዜ ያለፈበት ድርጅት ብለው ሲጠሩት ከነበሩት ከዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ጋር ሲገናኙ የመጀመሪያው ጊዜያቸው ይሆናል። የቪኦኤ የአውሮፓ ዘጋቢ ሉዊስ ራሚሬዝ ባጠናቀረው ዘገባ እንዳለው አውሮፓ ውስጥ በቅርብ ጊዜያት በደረሱት የሽብርተኛ ጥቃቶች ምክንያት የዩናይትድ ስቴትሱ ፕሬዚደንት የህብረቱን ጸረ ሽብርተኛ ጥረቶች ለማጠናከር የሚያስፈልጋቸውን ድጋፍ እንዲያገኙ ሊረዳቸው ይችላል። ቆንጅታዬ ታቀርበዋለች።
ብረሰልስ ውስጥ በሺዎች የተቆጠሩ ግራ ክንፍ አቋም አቀንቃኞች ኔቶንም የዩናይትድ ስቴትሱን ፕሬዚደንትን በመቃወም ሰልፍ አካሂደዋል። ከተቃዋሚ ሰልፈኞች እንዲያውም ሚስተር ትራምፕ በምረጡኝ ዘመቻቸው ወቅት በኔቶ ላይ ያሰሙት የነበረውን ነቀፋ ደስ ብሏቸው እንደነበረ የሚናገሩ አሉ። አሁን ከህብረቱ በመተባበራቸው እንደተከፉ። የኔቶ ተቃዋሚ ሰልፈኛ ፍራንስ ደ ሜጌድ አንዱ ናቸው።
Trump a dit de bonnes choses au début, pendant la campagne électorale.
ትራምፕ በዘመቻቸው ጊዜ የሚናገሩት ጥሩ ነበር። አሜሪካ በዓለም ጉዳይ ሁሉ ልትገባ አትችልም ሲሉ ነበር። ግሩም ሐሳብ ነበር። አሁን ግን ነባሮቹ ዲሞክራቶችና ሪፐብሊካኑ አስተዳደራቸው ላይ ጫና በመፍጠር አንገታቸውን ይዘው ሐሳባቸውን አስለውጠዋቸው፣ ይኸው አሁን እንደ ኦባማ አይነት ጫን ያለ ፖሊሲ ይዘዋል።
ፕሬዚደንት ትራምፕ ብረሰልስ የገቡት በዚህ ሳምንት ኢንግላንድ ማንቸስተር ከተማ በደረሰው የሽብርተኛ ጥቃት ምክንያት አውሮፓ ውስጥ ከባድ ውጥረት ነግሶ ባለበት በአሁኑ ወቅት ነው። በመሆኑም ለኔቶ መሪዎች በሽብርተኝነት ላይ ወሳኝ እርምጃ እንዲወስዱ የተመቻቸ ሁኔታ የተፈጠረ ይመስላል። የኔቶ ዋና ጸሐፊ የንስ ስቶልተንበርግ
The attacks we saw in Manchester will be something which will be addressed, I think, actually by
Manchester በደረሰው የሽብር ጥቃት ላይ እንነጋገራለን እንደሚመስለኝ ሁሉም መሪዎች ያነሱታል። ምክንያቱም ልጆችን፣ ወጣቶችንና ቤተሰቦችን ኢላማ ያደረገ ጭካኔ የተመላበት ጥቃት ስለሆነ።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ለኔቶ አባል ሀገሮች መሪዎች የሚያስተላልፉት ዋና መልእክታቸው ተገቢውን ክፍያ እንዲሰጡ፣ ከሀገሮቻቸው አጠቃላይ ብሔራዊ ገቢ 2% ለመከላከያ መዋል እንዳለባቸው ነው። እንደገና የኔቶ ዋና ጸሐፊ
We are making progress. After many years of decline, total defense spending
መሻሻል እያሳየን መጥተናል። ለብዙ ዓመታት በማሽቆልቆል ላይ የነበረው የአውሮፓ የህብረቱ ሀገሮችና የካናዳ አጠቃላይ የመከላከያ ወጪ ባለፈው ዓመት በብዙ ቢሊዮን ዶላር አድጓል።
ይሁን እንጂ ግዙፍ የሆኑ የማህበራዊ ዋስትና መርሃ ግብሮች ባሏቸው በምዕራብ አውሮፓ ሀገሮች የመከላከያ በጀት ለማሳደግ የፖለቲካ ድጋፍ ማግኘቱ ቀላል አይሆንም። ብረሰልስ ውስጥ ኔቶን ለመቃወም የተደራጁ ሰልፎች አስተባባሪዎችም ስጋታቸውን ይገልጻሉ። ስቴፋኒ ደምሎን አንዷ ናቸው። ማለቴ ብዛት ያለው ገንዘብ ለመከላከያ ሲመደብ ብዙ ገንዘብ ትምህርትና ጤናን ለመሳሰሉ ጉዳዮች ላይውል ነው ማለት ነው። የኔቶ አባል ሀገሮች መሪዎች ጉባኤ የሚካሄደው አዲሱ የፈረንሳይ ፕሬዚደንት ኢማኑኤል ማክሮን በሀገራቸው የተደነገገው አስቸኳይ ጊዜ አዋጅ እንዲቀጠል ለማድረግ እየሞከሩ ባሉበት በዚህ ወቅት መሆኑ ነው። በቅርብ ጊዜያት ፈረንሳይና ብሪታንያ ውስጥ በደረሱት የሽብርተኛ ጥቃቶች ምክንያት የዘንድሮ የኔቶ የመሪዎች ጉባኤተኞች ይበልጡን የሚነጋገሩት ስለ ሰላም ሳይሆን ስለ ጦርነት ሊሆን ነው። ብረሰልስ ላይ የሰፈረው ተቃዋሚ አልቀናውም።
አድማጮች የምትከታተሉት በ19 በ22 እና በ25 ሜትር ባንዶች እንዲሁም በናይልሳት ከዋሽንግተን ዲሲው የአሜሪካ ድምጽ ሬዲዮ ጣቢያ የአማርኛ አገልግሎት የሚተላለፈውን ስርጭት ነው። ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን በነጻው ስልክ መስመር 202 205 9942 የውስጥ መስመር 14 ከተቀበልናቸው አስተያየቶቻችሁ ለሰዓቱ ጥቂቱን እናሰማለን።
ሃይ ቪዎች ስለ ቴድሮስ አዳኑ መመረጥ እኔ ምንም አልገረመኝም አልደነቀኝም። ምክንያቱም ይቻለም እኮ ገንዘብ ያላቸው እና ምን ነገር ነው እና ለምሳሌ ኢትዮጵያውያን በ2005 ያን ሁሉ ምርጫቸው ተነጥቆ ኦባማ ሄዶ ህዋትን በዲሞክራሲ ተመረጠ መንግስት ብሎ ተናግሯል። እዚህ እንዲያውም ጥቅም ተጠቅመናል ባይነኝ። ምክንያቱም ሰውየውንም ሆነ ዓለም ስለ ህዋት እንዲያውቅ አድርጓል። ለምሳሌ ጋዜጠኛ ጌታቸው የዛሬ 5 ዓመት አበበ ገላው በተናገረው ነገር ተፈርዶበታል። እስኪ አስቡት እንዲህ ያለበት ሀገር እንዴት ነው ደስ ቢለን ኢትዮጵያዊ ስለሆነ ኢትዮጵያ ኢትዮጵያን መግደል አለበት? ሌላው ደግሞ ቴድሮስ አዳኖም ሆነ ህዋት በእርዳታ ገንዘብ ነው የሚንቀሳቀሱት። በእርዳታ ገንዘብ ነው አገሪቷ ባለማቸው ነገር አይደለም። ቴድሮስ አዳኖም አሸነፈ አላሸነፈ ለኢትዮጵያን ትግል ምንም ያመጣው ነገር ባንቃወመው ኖሮ ያ በጣም ትልቅ አስቸጋሪ ሆነ ነበር። ግን በመቃወማችን ዓለም እንዲያውቀው አድርጓታል። በየጋዜጣውም ተጽፏል።
አስተያየቴ ስለ ዶክተር ቴድሮስ አዳኖም ነው። ሰውየው በግለሰብ በጣም ቀና ጥሩ ሰው ነው። በቅርብ አውቀዋለሁ። ነገር ግን በዚህ በኢህአዴግ በምንለው አንድ ሰው ምንም አይነት ቀና ቢሆን ወይ ጠማማ ቢሆን ብቻውን የሚሰራው ነገር የለም። ያ በኮሚቴ የሚሰራ ነገር ነው። ስለዚህ ማመዛዘን ያስፈልጋል። እና ሰውየው በጣም ቀና ሰው ነው። ቀናነቱ ደግሞ ለኢትዮጵያ ኩራት ነው። አስተዳደጉም ጥሩ ሰው ነው። ተፈጥሮም ጥሩ ሰው ነው። ኩራት የለውም። ለሚቀርበው በጣም ታማኝ ሰው ነው። ስለዚህ እንኳን ለዚህ ምርጫ በአሸናፊነት ወጣ። ስለዚህ እባካችሁ የተከበረ ሰው ነው እና ላክብረው። ስራውም ደግሞ እንዲቀናለት እግዚአብሔር ይርዳው። ተሳኔ ከዚህ ከአሜሪካ
ተናስትልን ቪኦኤች እንደምን ዋላችሁ። የቴድሮስ አድሃኖምን ተቃዋሚዎችንና ደጋፊዎችን ያቀረባችሁበት ዘገባ ላይ እንደኛ ባለሳሳት ከእናንተ ውስጥ አንዳችሁ ናችሁ የዘገባችሁት። ሶማሌ ውስጥ ላይ አተት ወይም ተቅማጥ ተብሎ ተቅማጥና ትውከት በተባለው ወቅት ላይ ወይም አንድ ወር ውስጥ ላይ የዘገባችሁ ዘገባ ላይ ሴትዮዋ የተናገረችው ሶማሌ አካባቢ የተናገረችውን ሰዎች ሴትዮ የሀገርን ታደንትንትን አጎደፍ ተብላ እሷም ቤተሰቦቿም ታስረዋል። ይህ እውነታ ነው እውነት አሁን ምኑን እንኳን የተፈጠረ ከዚህ ሁለት ወር በፊት የተፈጠረ ጉዳይ ነው። እና ይህ ምንም ልናለባብሰውና ልንሸፋፍ ነው አይገባም። የአማራው ክልል ላይ ምን ማረጋገጫ አላችሁ የሚለው ፓርላማ ላይ ቀርበው የሰጡት ምስክርነት ከምንም በላይ ማረጋገጫ ነው። ከእነሱ ፓርላማ ላይ የአማራው ህዝብ ይህን ያልጠፋል ተብሎ ከመገለጥ በላይ ሌላ ምስክርነት ምን ያስፈልጋል?
አድማጮች ለአስተያየቶቻችሁ እናመሰግናለን። በኢሜይል አስተያየቶች ከላካችሁልን አድማጮች ደግሞ የአቶ ፈለቀ ገበያው ይገኝበታል። ዶክተር ቴድሮስ አድሃኖም የዓለም የጤና ድርጅት መሪ ሆነው በመመረጦ እንኳን ደስ ያሎት ይያልኩ ይህን ጥሩ አጋጣሚ ለሁለት አበይት ጉዳዮች እንዲጠቀሙበት እማጸኖታለሁ ይላሉ።
አንደኛው አገራችን ውስጥ ተምረው ራሳቸውንና አገርን መጥቀም የሚገባቸው ነገር ግን በየመንገዱ ወድቀው የረባ ልብስ እንኳን ሳይኖራቸው ፍርፋሪ ስለሚኑ የሚውሉትን ሕፃናት ለመንግሥቱ አሳስበው እነዚህ ሕፃናት እርዳታ አግኝተውና ወደ ትምህርት ቤት ገብተው አምራች ዜጋ እንዲሆኑ ቢያደርጉ ታላቁን የዓለም ጤና ችግር መፍታትን አገሩ ውስጥ እንደጀመሩት ይቆጠራል። ሁለተኛው አሁንም ይህንን መልካም አጋጣሚ ተጠቅመው አገራችን የገባችበትን የፖለቲካ ቀውስ ለመፍታት እንዲረዳ መንግሥቱን አሳስበው በእስር ላይ የሚገኙት የተቃዋሚ ድርጅትና የነጻው ሚዲያ አባላት በምህረት ከስር እንዲፈቱ ቢያደርጉ ይህ ወቅቱ ለሚጠይቀው አገራዊ እርቅ በር ከፋች ሊሆን ይችላል የሚል አስተሳሰብ አለኝ። በተረፈ የሥራ ዘመኖ የተቃና እንዲሆን እየተመኘው በድጋሚ ኢትዮጵያ ውስጥ ያለውን ማኅበራዊና ፖለቲካዊ ቀውስ ሳይረሱ የበኩሉን አስተዋጽኦ አድርገው ጥሩ ዜና ያሰሙናል ብዬ ተስፋ አደርጋለሁ ብለዋል አቶ ፈለቀ ገበያው።
ለተሳትፏችሁ ሁላችሁንም እናመሰግናለን። ሌሎቻችሁም ጻፉ፣ ደውሉ። አሁን ወደ ቀዳሚው የምሽቱ ቅንብር እናልፋለን። ባህልና ማህበረሰብ።
Flowers of today, seeds of tomorrow. የአዲሱ መደብላቸው ርዕስ ነው። አንዳች ጎልቶ የሚጠቀስ ሥራ ያከናወኑ ከአርባ በላይ ኢትዮጵያውያንና የኢትዮጵያ ተወላጅነት ያላቸው አሜሪካውያንና ካናዳውያንን ታሪክ ይተርካል። ቁጥራቸው የበዛ ኢትዮጵያ ነክ መጽሐፍትና ጥናታዊ መድብሎች በማሳተም የሚታወቀው የፀሐይ አሳታሚ ድርጅት ነው። የዚህም ህትመት ባለቤት ናቸው አቶ ኤልያስ። ባህልና ማህበረሰብ ከፀሐይ አሳታሚ ዋና ስራ አስኪያጅ አቶ ኤልያስ ወንድሙ ጋር ባለፈው ሳምንት የጀመረው ቃለ ምልልስ ለምሽቱም በሌሎች የህትመት ስራዎቻቸውና እንዲሁም በንባብ ባህል ዙሪያ ያተኩራል። አቶ ኤልያስ ወንድሙን ያወያያቸው የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ሳምንት በቃለ ምልልሱ መጨረሻ ኤልያስ በመጽሐፉ ስራቸው የሚተርኩትን ባለታሪኮች ማንነት በከፊል ከሚያስተዋውቁበት ሐሳብ መለስ ብሎ ይጀምራል።
ምን ያለማየሁ ለምሳሌ ከኮርፖሬት ሊደርሺፕ ውስጥ በስራ በዚህ ካደጉ ሰዎች መካከል አንዷ እሷ ነች። በፊልም ውስጥ ደግሞ እንደነ ንግስት ልኬ እንደዚሁ በአሁኑ ሰዓት በሆሊውድ ውስጥ ትላልቅ ፊልሞችን በመስራት የምትታወቅ ነች። አሁን በቅርቡ እንደውም አዲስ ፊልም በአንዳንድ ፕሮግራሞች ላይ እያሳየች ነው። ገበያ ላይ ገና አልዋለም። አዲስ ታደሰ ደግሞ እንደዚሁ ከሲያትል ከተማው ከንቲባ የፖሊሲ አማካሪ የነበረ ወጣት ነው። በአሁኑ ሰዓት ጌትስ ፋውንዴሽንን ኢትዮጵያ ውስጥ እና በአፍሪካ ያለውን የሚመራው ግለሰብ ነው። ብዙ ናቸው።
43ቱንም ዘርዝረን አንዘልቅም። መጽሐፉ ገበያ ላይ ብሎ አንባቢያን ተከታትለውት ታሪኮችን ይበልጥ እንደሚረዱ ገምታለሁ። ኤልያስ፣ እነኚህ ሁሉ የህትመት ስራዎች ለንባብ በሚበቁበት የዳበረ የንባብ ባህል በአገር ውስጥ ብቻ ሳይሆን ውጪ ባለውም ኢትዮጵያዊ ዘንድ ልማዱ ቢኖር እንኳን ሁሉም ሰው አይደለም የሚያነበውና እስኪ ስለ ንባብ እናውራ። ስለ ንባብና አንባቢያን ያሳታሚ ትልቁ ቤተኞች አንባቢያኑ ናቸውና አንባቢ በሌለበት መጽሐፍ ማሳተም የቱን ያህል አስቸጋሪ እንደሆነ ይታወቃል። በዚያ ላይ የዲጂታል ዘመን ነው ያለንበት። የህትመት ስራዎችም ወደ ዲጂታሉ እያዘነበሉ ነውና ቀደም ሲል ታየው ከነበረው በርካታ መጽሐፍት ማሳተም በቀጠልክበት ሂደት ውስጥ ያሉትን በንባብ ዙሪያ የታዘብካቸውን አንዳንዱ ነጥቦች ብድግ እናርግ።
ንባብ ባህሉን እንደ ንግድ ድርጅት መጽሐፉ ተሽተው ከዛም በኋላ ከዛ የሚገኘው ትርፍ ሰው እዛ ውስጥ የሚሰራው የሚገባውን ደሞዝ ከፍሎ ከዛ ደግሞ ሌላ መጽሐፍ ላይ ያደረጉ እንደሱ አይነት አሳታሚ በሆን ኖሮ አሁን የምትለኝ ጥያቄ በጣም አፌክት ያደርገኝ ነበረ። ለምንድን ነው ይህንን የምልህ? ከኔ በፊት አሜሪካ ውስጥ በጣም ብዙ የአፍሪካ አሳታሚዎች ጀምረው ቆመዋል። በአሁኑ ሰዓት በመሪነት ደረጃ ያለ ካሳሁን ቸኮል የሚባለው ወንድማችን እሱ የሚመራው ፔርሲ አፍሪካ ወርልድ ፕሬስ የሚባለው አሳታሚ ድርጅት ነው። አሜሪካን ሀገር በአሁኑ ሰዓት ወደ ሶስት ቀደምት አሳታሚ ድርጅቶች አሉ። ብላክ ክላሲክ ፕሬስ እና አፊማ ጃቡቲ ደግሞ ከቺካጎ የሚመራው ሌላ አሳታሚ ድርጅት አለ። እነዚህ ናቸው በአሁኑ ሰዓት ያሉ። ወርልድ ፕሬስ ደግሞ የአፍሪካ ምንም በተለይ በዚህ በኤርትራ ጉዳይ ላይ የኢትዮጵያንም ለረጅም ጊዜ ሲሸከም የነበረ ሰው ነው። ሃዋርድ ዩኒቨርሲቲ ፕሬስ 2011 ላይ ሲያቆም የፀሐይ ፐብሊሸር አውሮፓም ሆነ አሜሪካን ውስጥ ያለ ዩኒቨርሲቲ ውስጥ ያለ ብቸኛ አሳታሚ ሆነ። እንዳልኩ የመጀመሪያው አይደለም። ከነሱ ጋር ሲወዳደር ዩኒቨርሲቲ ውስጥ ስላለ ክሰስ አለ፣ ተማሪዎች አሉ፣ ማስተማሪዎች አሉ፣ እንደሱ አይነት ነገሮች ስላሉ ማንም የሌለው እድል አለኝ። ስለዚህ መጽሐፎቹን ለትርፍ ሳይሆን የምናሳትመው የታሪክ ቀዳዳዎችን ለመድፈን ነው። ያንን ለማድረግ እድሉ ስላለ ልተቀን ነው የምንሰራው። ያ እድል ሳያመልጠን ቶሎ ብለን የታሪካችንን ቀዳዳዎች ለመድፈን ብዙ ሰዓት እንሰራለን እና በዛ ምክንያት እንዳልከው የአንባቢውን ከኛ ጋር በመድረስ ጽሐፉ ለመጽሐፉ የምንወስዳቸው ኪሳራ ሊያስከትሉ የሚችሉ ስራዎችን ሰርተናል። ለምሳሌ ለረጅም ዓመት ነው የሰራ ነው። እናውጣለን ካለበት ጊዜ በጣም ዘግይተናል። አሁን በዚህ ክረምት ላይ ገበያ ላይ የሚውለው ኢትዮጵያን ጆርናል ኦፍ ሪሊጂየስ ስተዲዝ የሚባል የመጀመሪያው እትም ገበያ ላይ ይውላል። የመጀመሪያው ጥናታዊ መድብል ይሆናል። ኢትዮጵያ ውስጥ ያሉ ሃይማኖቶችን ሁሉ ምሁራን የሚወያዩበት መድረክ ይፈጠር ማለት ነው።
በሃይማኖት ጉዳዮች ላይ ያተኮሩ ጥናቶችን ያሰባሰበ በዓመታዊ የጥናት መጽሐፎቻችሁ ይወጣ እንደነበረው ራሱን ችሎ የሚወጣ ነው አሁን እያስረዳህን ያለኸው።
ልክ ነው። የዚህ የዓለም አቀፍ የጥናት መድብሉ ፖለቲካውንም ኢኮኖሚውንም ሃይማኖቱንም ሁሉንም ያካትታል። ከዚህም በፊት የአዲስ አበባ ዩኒቨርሲቲ ያለው የጥናት እና ምርምር ተቋም የሚያሳትመው ከዚህ በፊት ነበረ። ጀርመኖች አላቸው፣ ጣሊያኖች ነበራቸው፣ ፈረንሳዮች አሁንም አላቸው። እኛ ነን ያልነበረን በዓለም አቀፍ ደረጃ እንቆይበት ሁኔታ ነው የነበረው። እሱን የዛሬ 14 ዓመት አካባቢ በጀመርነው መድብል እሱን ቀይረናል እና የሃይማኖቱ ግን በተለይ በአንድ ወቅት እስልምና ምሁራኖች አንድ የምንሰራው መጽሐፍ ነበር እና የኢትዮጵያ እስልምና ምሁራኖችን ፍለጋ ያልገባሁበት ቦታ የለም። የማገኘው ሰው ሁሉ ፈረንጅ ነው። አንድም ኢትዮጵያዊ ማግኘት አልቻልኩም ነበር። ውጭ ሀገር ነው ማወራው። ማግኘት አልቻልኩም ነበር። ምንድን ነው እንዴት ነው አንድ ሰው ተማሪነት ተነስቶ ምሁር የሚሆነው እንዴት ነው ብለህ ራስን በምጠይቅበት ጊዜ በተለያዩ የጥናት መድረኮች ላይ ይጽፋል፣ በመድረኮች ላይ ይወያያል፣ መጽሐፎችን ያሳትማል። ከዛ በኋላ በዓለም አቀፍ ደረጃ ላይ ተቀባይነት ይኖረውና በዛ ሰብጀክት የታወቀ ምሁር ይሆናል። እኛ ስለ ራሳችን ሀገር ማወቅ ፈልግን፣ እንዴት ነው የውጭ ሀገር ሰው ስለ እኛ ታሪክ የምንጠይቅ? በተጓዳኝ መልኩ መኖር አለበት፣ ይኖራልም ለወደፊት። እሱ እንዳለ
በዋናነት መሆን የለበትም ነው።
አዎ፣ የራሳችንን ምሁራኖች በዓለም አቀፍ ደረጃ ልንፈጥር የምንችልበት መድረክ ያስፈልገናል። ውጭ ያለነው ደግሞ ህልማችንን አስፍተን ከኛ በላይ ለትውልድ ተዘጋጅተን ያንን መፍጠር አለብን። ዛሬ አንድ የምታየው ነገር በጣም ብዙ ወጣቶች ፈረንጆችም ሆኑ ኢትዮጵያውያን ባለፉት 15-14 ዓመት ውስጥ ያደጉና ትልቅ አሁን ስኮላር እየተባሉ ያሉ ወጣት ምሁራኖች የዛሬ 15-14 ዓመት አካባቢ የጀመርነው የጥናት መድብል ላይ አርቲክሎቻቸው ወጥቶላቸዋል። አሁን በርክሌ ያለው የአፍሪካን ስታዲስ ፕሮግራም ኃላፊ የሆነው የዛሬ 14-13 ዓመት ላይ ጀርናል ላይ ፒኤችዲ ከጨረሰ በኋላ ኢትዮጵያ ሄዶ የጻፈው አርቲክል እዛ ላይ አለ። እና እንደነዛ አይነት በኋላ ላይ አድገው ትላልቅ ሊሆኑ የሚችሉ ምሁራኖችን የምንፈጥርበት መድረክ እና ከኛ ጋር ደግሞ ግንኙነታቸውን እንዲጠነክር የሚያደርጋቸውን መድረክ ይፈጥራል ማለት ነው። ወደኋላ ተመልሶ የዚህ የቅድሞ መጽሐፍ ላይ ለመነጋገር ዲናው መንግስቱን ያወቅኩት በሚያሳፍር ሁኔታ ኒውዮርክ ታይምስ ላይ ሲወጣ ወይም ደግሞ ኒውዮርከር መጽሔት ላይ በጻፈ ጊዜ ነው። ስለዳ እስከዛ ድረስ አላውቀውም ነው። እንዴት ነው የገዛ ወንድሞቻችንን የሀገራችንን ልጆች አሜሪካን ሀገር ሆነው ገና መጀመሪያ በጀመሩበት ሰዓት የመጀመሪያዎቹ አርቲክል የሚጻፉበት ሰዓት እንዴት አድርገን ነው እዛ ህይወታቸው ውስጥ የእኛ ተባባሪ ልንሆን የምንችለው? እንዴት አድርገን ነው ልንረዳቸው፣ ልናግዛቸው፣ የመጀመሪያውን ሽልማት ልንሰጣቸው፣ የመጀመሪያውን አርቲክል ልናሳትምላቸው፣ የመጀመሪያውን ቻፕቡክ ትንሿን ቤተክርስቲያን ውስጥ ወይም ደግሞ ማህበራችን ውስጥ ሲያሳትሙ ልንኖርላቸው የምንችለው? ሳይንቲስት ከሆነ የሳይንስ ፌሩን ልንካፈልለት የምንችለው? እሱን መፍጠር አለብን። ያንን ለመፍጠር ግን የእነዚህን አሁን በመካከላችን አድገው ትልቅ የሆኑትን ልጆች የእነሱን ታሪክ ማወቅና መገንዘብ አለብን። እና ያንን ነው የሚያደርገው። አንደኛ ከትውልድ ጋር ድልድይ ይፈጥራል። ሁለተኛ ነገር ደግሞ በእነዚህ ሰዎች ህይወት ውስጥ እኛም እንደምንገባ አንዳንድ ጊዜ ምን ይሉሃል ሰዎች፣ አውቃለሁ ግን እንደዚህ አትመስለኝም የሚባል አለ። ምን ማለት ነው? የት ነበር የምታውቀው? ኢትዮጵያ ማህበረሰብ ውስጥ ሊሆን ይችላል፣ መገናኛ እኛ የምንገናኝበት ዛሬ ሊሆን ይችላል። ግን ያንን ሰው ስታየው ሳይንቲስት አታይም። ያንን ሰው ስታየው የታወቀ በዓለም ላይ ግዙፍ የሆነ ሰዓሊ አታይም። ግን እነዛ ሰዎች ያንን ናቸው። እና ከአሁን በኋላ ስንተያይ ያንን እንዲቀይር ነው ከራሳችንን እንዴትም እንደምናየው ይቀይራል ብዬ ነው ተስፋ ማደርገው።
ጥሩ ነው መሰረት መጣሉ። ከቀደመው የላሊበላን ታሪክ የጠቀስክበት ዛሬ መሰረት ማኖሩ ላይ ምንም ዋጋ ቢያስከፍል በሱ ላይ ነው ትኩረት ይብልሃል። ስለ ንባብ ባህል ገፋ አድርገን እንወያያለን። ሌሎች መጽሐፍ ህትመት ስራዎቻችሁንም ሆነ ከዩኒቨርሲቲዎቹ ጋር የምሰራቸውን አዳዲስ እቅዶች የያዝካቸውን ጨምረ በተከታታይ ውይይታችን እናነሳለን። ኤልያስ ወንድሙ የፀሐይ አሳታሚ ድርጅት ዋና ስራ አስኪያጅ፣ ለዛሬው ቀዳሚ ውይይት አመሰግናለሁ። በቀጣይ ውይይታችን ቀደም ብዬ የተቃቀስኳቸውን ጭብጦች ጨምሮ በርከት ባሉ ጉዳዮች ላይ እንነጋገራለን። አዳዲስ መጽሐፎቻችሁንም ገልበጥ ገልበጥ አድርገን ቁም ነገሮችን ከነጋው አንባቢዎች ከዛሬው አድማጮቻችን ጋር እናገናኛለን። ለአሁኑ ለጊዜ አመሰግናለሁ። እግዜር ይስጥልኝ።
በጣም አመሰግናለሁ።
አሁን ወደ መጨረሻው ቅንብራችን የተፈጥሮ አካባቢ እናመራለን። አዘጋጅና አቅራቢ ሰለሞን አባተ።
በፓፓውና በትራምፕ መካከል ፍቅርም ብዛም ደርታ አታውቅም ነበር እስከ ሰሞኑ የአሜሪካው ፕሬዚደንት የቫቲካን ጉብኝት። አሁንም ቢሆን እኮ በግማሽ ሰዓት ስብሰባቸው ወቅት አቡኑ ብዙም ፈገግታ ፊታቸው ላይ አልታየም ነው የሚባለው። ፕሬዚደንቱ ግን ከውስጣቸው የሚመነጭ ደስታ እንደነበር ግንባርና ጥርሶቻቸው ይመሰክሩባቸው ነበር። እንዲያውም የዕድሜ ዘመን ክብር ነው ብለውታል ከአቡኑ ጋር መገናኘት። ስብሰባቸውም ድንቅ እንደነበረ ተናግረዋል ትራምፕ። ሁለቱ የዓለም ሀያላን መሪዎች አንዱን በምድራዊው ሥልጣን ሌላውም በሰማያዊው ሲመት በጋድ ከሚታዩባቸው ልዩነቶቻቸው መካከል የተፈጥሮ አካባቢ ጥበቃ ጉዳይ ከዋና ዋናዎቹ መካከል ይጠቀሳል። እንዲያውም ሁለቱ ቦታ የተለዋወጡ ይመስላል። ወትሮ በተፈጥሮ አካባቢ ጥበቃ ጉዳይ ሁሉም የእግዜር ሥራ ነውና ሁሉም ለእርሱ ሊተው ይገባዋል የምትለው በተክሲያን ዛሬ አቋሟ ተለውጧል። አቡነ ፍራንሲስ በራሳቸው ቃላት እነሆ አምላክ የአትክልቱን ስፍራ እንኮተኩትና እንጠብቅ ዘንድ ኃላፊነት ጥሎብናል ብለዋል። ይግባህ ክብር ምስጋና ይግባህ ላውዳቶ ሲ ሲሉ በሰየሙት ለሮማ ካቶሊካውያት ቤተክርስቲያን ጳጳሳት ሁሉ ይድረስ ባሉበትና በዓለሙ ሁሉ በእያሉበት በላኩት ደብዳቤያቸው ላይ እነሆ ምድርን ፈውሱ ጠብቋትም ብለዋል አቡነ ፍራንሲስ
Climate change is a problem we can no longer be left to a future generation.
ለውጥ ችግር ነው። ከእንግዲህ ችግሩ ለመጪው ትውልድ ሊተው ወይም ሊተላለፍ አይገባም።
የአየር ንብረት ለውጥ ችግር ነው። አባታዊ ጳጳሳዊ ቃላቸው ነው። የአየር ንብረት ለውጥ የለም የፈጠራ ወሬ ነው ብለው ለሚያምኑት
I am not a believer in climate change. Now it's gotten global warming and climate change.
ለእንዲሁም ሀገራቸው ውስጥም የቀደሙት ፕሬዝዳንት የወሰዷቸውን የተፈጥሮ አካባቢ ጥበቃ ህግጋትና መመሪያዎች እያጠፉና እየሰረዙ ላሉት የአሜሪካው ፕሬዝዳንት በከትናንት በስቲያው ግንኙነታቸው ወቅት ካበረከቱላቸው ድንቅ የተባሉ ስጦታዎቻቸው መካከል ያ ላውዳቶ ሲ ጳጳሳዊ ደብዳቤያቸው አንዱ ነው። አንበዋለሁ ብለዋል ትራምፕ እነሆ የነገሩኝንም አድረሳም ብለዋል። ይበንዲህ እንዳለ ዩናይትድ ስቴትስ የፈረመችውን የፓሪሱን የአየር ንብረት ስምምነት እንድታከብር የአሜሪካ የህግ መወሰኛ ምክር ቤት አባላት እየጎተጎቱ ናቸው። ለነገሩ ይህ የአካባቢ ጥበቃ የአየር ንብረት ለውጥ ጉዳይ እኮ የሀገር መጣኔ ሀብት አጀንዳም ጭምር ስለሆነ እንጂ ለበጎ አድራጎት ሲሉ አይደለም ዛሬ ቁጥሩ እጅግ የበዛ ሀገሮች ቡድን የፓሪሱን ስምምነት የሚደግፈው የንጹህ ኢነርጂ ጥቅምን የሚያጎላው ይላሉ በካናዳው ካልጋሪ ዩኒቨርሲቲ ተመራማሪና ተባባሪ ፕሮፌሰሩ ጌታቸው አሰፋ።
ብዙ ከተሞች ግዛቶች ሳይቀሩ ወደ ሙሉ በሙሉ ወደ ታዳሽ ኃይል እንገባለን ሲሉ እንዲያው ለአካባቢ ተቆርቋሪነትና ተሞጋችነት አይደለም እንደዛም ያርጋቸው ገበያው ነው ስለሚያዋጣ ነው። በስራ በመናይበት ሰዓት ስራ ፈጠራ ማለት ነው። እንግዲህ ብዙ ጊዜ ሳቸው የሚሉት ያው ስራ እድል ይፈጥራል ነው። የስራ እድል ፈጠራ መፍጠርን በተመለከተ በመናይበት ሰዓት አዳዲሶቹ እንዲያው ለምሳሌ ፀሐይ ኃይል ተጠቅሞ ያን ማምረቻ በሚገጠምበት ሰዓት ብዙ የሰው ኃይል ይፈልጋል። ለምሳሌ አዲስ የተፈጥሮ ጋዝ ከማልማት ወይም ደግሞ የተፈጥሮ ነዳጅ ከማልማት አንፃር ማለት ነው። እነዚህ ተጨማምረው እና ውስጣቸውም ደግሞ ያለው ክፍፍል የግንዛቤም ካለ እና ምናልባት ጥበብ የሚጠይቀው ምንድነው ፕሬዝዳንቱ ያንን ድምጽ በሚያስተጋቡ በሰዓት ለዛ ጥቅና በሚቆሙ በሰዓት ያው የሚሉትን የምጣኔ ሀብታዊም የስራ ፈጠራ አድልም በሙሉ ተካቶ እንደሚሆን ያንን የማሳመን ስራ ይጠይቃል ብዬ ነው የማስበው።
ይሄ ሁሉ ሆኖ ዶናልድ ትራምፕና በሳቸው ዙሪያ ያሉ ሰዎች ሐሳብ አሸነፈን በል አሜሪካም ከፓሪስ ስምምነትም ወጣች በሀገር ውስጥም ያደረጓቸው እንቅስቃሴዎች ተሳኩን በል እና በኢትዮጵያ በአንድ ኢትዮጵያዊ ህይወት ላይ እንዴት ይንጸባረቃል ይሄ እርምጃ?
እንግዲህ አሁን ይሄ የአሜሪካ መውጣትና ከዛ መዘዙ ደግሞ ምናልባት የአየር ንብረት ለውጥ ላይ ምንም ወደፊት የምንራመደው እንደ ዓለም አቀፍ ህብረተሰብ ማለት ነው አይኖርም ብለን ካሰብን መዘዙ ቀላል አይሆንም። ያው እንደሚታወቀው የ2010ሩ የ2015ቱ እና እነዚህ ተያያዥ ነገሮች አሁን በኢትዮጵያ አካባቢ በዛ ከተማ የሚደርሱ ድርቅ እና ተከትሎ የሚመጣ ረሃብ ሁሉ አሁን ከተፈጥሮ በተፈጥሮ ከሚሄደው ክስተት በላይ አልፎ የአየር ንብረት ለውጥ እጅ እንዳለበት ያው ሳይንሱ እያሳየን ነው። ያ በሆነበት ሰዓት አሁን መግታት ካልቻለን መግታት ብቻ አይደለም የልቀት ቅነሳ ብቻ አይደለም የመስማሚያ ፕሮጀክቶች የአዳፕቴሽን የምንለው ማለት ነው
ያው የመለማመጃ ማለት ነው
እሱን የሚያደርጉ ፕሮጀክቶች ተደግፈው በበቂ ገንዘብ በበቂ አቅም ቴክኖሎጂ ተደግፈው ካልሄዱ ያው መዘዙ ቀላል አይሆንም። ግን አሁንም ወደ እንትኑ ስንመጣ አሜሪካ የነዚያው እነ ቻይና ወደ መሪነት እና አውሮፓ ወደ መሪነት መጥተው እንዲያውም የአሜሪካን ክፍተት ወደ መሙላት ይሄዳሉ። ያ ደግሞ አጠቃላይ የዓለም አቀፍ ግንኙነቱን አጠቃላይ ደግሞ የዓለም የኃይል ሚዛንን በሙሉ በሚቀይር መልኩ ስለሚሆን ተስፋው ምንድነው? እንግዲህ ምናልባት እየተደጋገመ ያለው ቃል ተስፋ የሚለው ነው እዚህ ቃለ ምልልስ ላይ ተስፋው ምንድነው? ኢትዮጵያና የመሳሰሉት ሀገሮች እና እንደ አንድ ኢትዮጵያዊ ዜጋ ያንን የተቀየረች ዓለም የኃይል ሚዛኗም ምንጭ ከአንድ ወገን እንደተለመደው ለብዙም በርካታ አመታት ከአንድ ወገን ሳይሆን ከተለየ አቅጣጫ መምጣቱ ምናልባት በጎ ነገር ነው ይሄ ነው ማሰው።
የፓሪስ ስምምነትን ጉዳይ ከሲቺሊ ጣሊያን ከጂ7 ስብሰባ እንደተመለስኩ ወስናለሁ ብለዋል ትራምፕ።
ነገ በሶስት ሰዓት ላይ እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም
ደህና ደሩ።